ኢትዮጵያ ውስጥና በዓለም ዙሪያ ያሉ ወገኖቻችን የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ሰላም ለእናንተ ይሁን አድማጮቻችን የዕለቱን መሰናዶዎች ይዘን መጥተናል ከዚያ በፊት ግን ማሳሰብ ያለን በኮቪድ-19 ወይንም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዋና መስሪያ ቤት ህንጻና የሥራ ቦታዎችን ከተውሳክ ንጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይንም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ ግን በመሰረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ በጊዜ ምክንያት የተለወጡ ጭብጦችና ሀዞች ቢኖርባቸው በቅድሚያ ይቅርታን ጠይቃለን። አሁን ወደ መጀመሪያው ጥንቅር እንለፍ። ኢትዮጵያ በውጭ ሀገራት የተሰጡ የግልግል ዳኝነቶችን በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም የሚያስችላትን ሰነድ ለማጽደቅ እየተዘጋጀች ነው። የኒውዮርክ ኮንቬንሽን የተሰኘውን ይህንን ሰነድ ለመቀበል የሚኒስትሮች ምክር ቤት የወሰነ ሲሆን ገዥነቱን ለማጽደቅ ደግሞ የሕዝብ ተወካዮች ምክር ቤት ቀጠሮ ይዞለታል። ለመሆኑ የሰነዱ ዓላማ ምንድን ነው? ኢትዮጵያ ሰነዱን በመፈረሟ የምትጠቀማቸውና የምትጎዳባቸው ጎኖችስ አሉ ወይ? ለዚህ ጥያቄዎች አንስተን ከባህር ዳር ዩኒቨርሲቲ የግብርና የኢንቨስትመንት ህግ መምህር ምስጋናው ጋሻው ጋር ቆይታ አድርገናል። አቶ ምስጋናው የሰነዱን ምንነትና ይዘት በማስረዳት ይጀምራሉ።
እሺ አመሰግናለሁ። እንግዲህ የተባበሩት መንግስታት ድርጅት ዓለም አቀፍ የቃል ኪዳን ሰነድ ነው ይሄ ሰነድ። በውጭ ሀገር የተሰጡ የግልግል ዳኝን በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም እንደ አውሮፓውያን አቆጣጠር በ1958 ዓመተ ምህረት ጁን 7 ወደ ስራ የገባ ዓለም አቀፍ ቃል ኪዳን ሰነድ ነው። ይሄ ዓለም አቀፍ የቃል ኪዳን ሰነድ በዋናነት ዋና ዓላማው የግልግል ዳኝነትን ማበረታታት ነው። እንደምናውቀው የግልግል ዳኝነት ከመደበኛው የፍርድ ቤት ሂደት የተሻለ የተከራካሪ ወገኖችን ወጪና ጊዜ የሚቆጥብ ለተከራካሪ ወገኖችም ሰፋ ያለ ነፃነትና ባለቤት ነት የሚሰጥ ፍራት ስለሆነ ዓለም አቀፍ የቢዝነስና የኢንቨስትመንት ሰዎች ይሄ ይፈልጉታል። ስለዚህ የተባበሩት መንግስታት ድርጅት የዓለም ኢኮኖሚን ለማሻሻል ንግድና ኢንቨስትመንትን ለማበረታታት ነው ይሄን ዓለም አቀፍ የቃል ኪዳን ሰነድ ወደ ስራ እንዲገባ ያደረገው።
ይሄንን ስምምነት እስካሁን ድረስ ካልፈረሙ ሀገራት መካከል ኢትዮጵያ አንዷ ነበረች። በቅርቡ ግን እንድትፈርም የሚኒስትሮች ምክር ቤት ለተወካዮች ምክር ቤት ይሄንን ሰነድ መርቶታል። ኢትዮጵያ ይሄንን በመፈረሟ የምታገኘው ጥቅም ምንድነው?
በጣም ጥሩ። እንግዲህ እንደምታወቀው ዓለም አቀፍ እንደዚህ አይነት ዓለም አቀፍ የቃል ኪዳን ሰነዶችን አፈጻሚው አካል የካውንስል ኦፍ ሚኒስተርስ የምንለው ማለት ነው እሱ ፈርሞ ነው ለተወካዮች ምክር ቤት እንዲጸድቅ የሚልከው። ካሁን ድረስ ኢትዮጵያ ለምን አልፈረመችም የሚለው በራሱ በጣም ግልጽ ያልሆነ ነገር ነው። ምክንያቱም ከ1958 ጀምሮ በርካታ ሀገራት 160 ሀገራት በላይ ይሄን ስምምነት ፈርመውታል። የኢትዮጵያና ዋና ዋና የንግድና የኢንቨስትመንት አጋሮች ጨምሮ ማለት ነው። ነገር ግን ኢትዮጵያ እስካሁን ድረስ በግልጽ በማይታወቅ ምክንያት ሳትፈርም ቆይታለች። ይህ ማለት ኢትዮጵያ በውጭ ሀገር የተሰጠ የግልግል ወይም የሽምግልና ዳኝነት እናታፈጽም ማለት አይደለም። በፊታብሔር ስነ ስርዓት ህግ አንቀጽ 461 መሰረት ወደ 6 የሚሆኑ ቅድመ ሁኔታዎች አሉ። ለምሳሌ ውሳኔ የተሰጠበት አገር የኢትዮጵያን ፍርድ የሚያስፈጽም ከሆነ ይሄ ሪስትሮሲቲ የምንለው፣ ግልግሉ የስነ ስርዓት ህግን ተከትሎ የተወሰነ ከሆነ፣ የግልግል ዳኞችን ለመምረጥ ተከራካሪ ወገኖች እኩል እድል አግኝተው ከነበረ፣ ዳኝነት ጉባኤው ህግ በሚፈቅደው መሰረት የተቋቋመ ከሆነ፣ ብይን የተሰጠበት ጉዳይ በግልግል ሊታይ የሚችል ከሆነ እና ብይኑ በኢትዮጵያ ህግ መሰረት መፈጸም የሚችል ከሆነ የሚሉትን ቅድመ ሁኔታዎች ሲያሟላ ከ456 እስከ 460 በተጠመጡ ስነ ስርዓት መሰረት ማለትም ማመልከቻ ቀርቦበት ተከራካሪ ወገኖች ቀርበው ሙግት አድርገውበት የሚፈጸም ነው የሚሆነው። እነዚህን ቅድመ ሁኔታዎችና ስነ ስርዓቶች ስናይ በኒውዮርክ ኮንቬንሽን ወይም በኒውዮርክ ስምምነት ከተቀመጡት ቅድመ ሁኔታዎች ጋር በአብዛኛው የሚመሳሰሉ ናቸው። ከነዚህ ቅድመ ሁኔታዎች የኒውዮርክ ስምምነት አሁን የሚጸድቀው ማለት ነው ስምምነት የሚያስቀረው በዋናነት ይሄን ሪስፕሮሲቲ የምንለውን ወይም ደግሞ ውሳኔው የተሰጠበት ሀገር የኢትዮጵያን ፍርድ የሚያስፈጽም ከሆነ የሚለውን ቅድመ ሁኔታ ብቻ ነው። እና የተወካዮች ምክር ቤት ይሁንታ የሚሰጠው ከሆነ በዋናነት ቅድም እንዳልኩት የዓለም ዋና ዋና ኢኮኖሚዎች የፈረሙት የተስማሙበት ስምምነት ነው። የኢትዮጵያን የዋና ዋና የንግድ አጋሮች እና የቀጥተኛ ኢንቨስትመንት ምንጮች ጨምሮ ማለት ነው። ስለዚህ የብዙ የቢዝነስ እና የኢንቨስትመንት ሰዎችን ዓለም አቀፍ የኢንቨስትመንት እና የቢዝነስ ሰዎችን እምነት የሚገነባ ነው ብዬ አስባለሁ። ከዚህም በተጨማሪ እንደምናውቀው ኢትዮጵያ የዓለም የንግድ ድርጅት ለመቀላቀል እንቅስቃሴ እያደረገች መሆኑን ታወቃል። ስለዚህ ለዛ የምታደርገውን እንቅስቃሴ የሚደግፍ ነው። ከኢኮኖሚው አንጻር ስናየውም የግልግል ዳኝነትን ማበረታታት እንዲሁም የግልግል ዳኝነት ብይኖችን ማስፈጸም የነጻ ገበያ ስርዓትን የመገንባት ለንግድና ለኢንቨስትመንት የተመቸች ሀገር የማድረግ አካል ተደርጎ ሊወሰድ ይችላል። ይሄንን ስምምነት ሀገሪቱ ከፈረመችና ካጸደቀች ግን በርካታ የአርቢትሬሽን ወይም የግልግል ዳኝነት ችሎቶች ኢትዮጵያ ውስጥ ሊካሄዱ ይችላሉ። ይሄ ደግሞ ኢትዮጵያ ውስጥ ላሉ የህግ ባለሙያዎች ስፔሲፊክ ለሆኑ ሙያዎች ኮንስትራክሽን ዘርፍ ላይ እንደ ቢዝነስ ዘርፍ ላይ ላሉ ባለሙያዎች ተጨማሪ የስራ እድል ይፈጥራል ብዬ አስባለሁ። ከህግ ባለሙያዎች በተጨማሪ
ኢትዮጵያ ይህንን ሰነድ በመፈረሟ ምክንያት በኢትዮጵያና በኢትዮጵያ ላይ የሚመጣ የጎንዮሽ ጫናስ አለ ወይ? ወይም ይህንን ሰነድ ኢትዮጵያ በምትፈርምበት ጊዜ ከግምት ውስጥ ማስገባት ያለባት ጉዳዮችስ አሉ ወይ?
አዎ ይኖራሉ። ምክንያቱም እነዚህ ዓለም አቀፍ የግልግል ዳኝነት ክርክሮች ላይ አቅም እንዲሁም በዓለም ያለን ተደማጭነት ወሳኝ ቦታ ይኖረዋል። ስለዚህ ከአሁኑ የህግ ባለሙያዎችን የማዘጋጀት ወይም ለዚህ ለግልግል ዳኝነት ምቹ ሁኔታዎችን መፍጠር ይገባል ብዬ አስባለሁ። በተለይም አሁን ላይ የግልግል ዳኝነት በራሱ ቢዝነስ ነው፣ በራሱ ምንዛሬ ሊያመጣ የሚችል ጉዳይ ነው። ስለዚህ በአንድ በኩል በሀገር ውስጥ ለግልግል ዳኝነት የሚመች ሁኔታ መፍጠር፣ ህጎችን ማሻሻል ያስፈልጋል። ኢትዮጵያ በውጭ ሀገር የተሰጡ የግልግል ዳኝነት ብይኖችን አስፈጸመች ማለት ኢትዮጵያ ውስጥም የሚደረጉ ወይም የሚሰጡ የግልግል ዳኝነት ብይኖች በበርካታ ሀገራት ተፈጻሚ ይሆናሉ ማለት ነው። ስለዚህ ኢትዮጵያ ውስጥ በርካታ የግልግል ዳኝነት ችሎቶች ይኖራሉ። ለነዛ ምቹ ሁኔታን መፍጠር ያስፈልጋል። ነገር ግን ኢትዮጵያ በዋናነት ይህን በውጭ ሀገር የተሰጡ የግልግል ዳኝነቶች በዓለም አቀፍ የግልግል ዳኝነትን ይሁን እንዲሁም በሌላ ሀገር የተሰጠ ዳኝነትን ማስፈጸም ውስጥ ስለምትገባ በተለይ የኢትዮጵያውያን ነጋዴዎች፣ ኢትዮጵያውያን ኢንቨስተሮች በዓለም አቀፍ የግልግል ዳኝነት ላይ ሲቀርቡ በአግባቡ መከራከር ይጠበቅባቸዋል፣ በባለሙያ መወከል ይጠበቅባቸዋል። ስለዚህ እውቅና ሊያገኙ ይገባል። ምክንያቱም እነዚህ በውጭ ሀገር የተሰጡ የግልግል ዳኝነቶች ኢትዮጵያ ውስጥ የሚፈጸሙት ኢትዮጵያ ውስጥ ንብረት ስላለ ወይም ኢትዮጵያ ውስጥ ገቢ ስላላቸው ስለሆነ አንዳንድ ጊዜ ፍርዶች ቀጥታ ይፈጸማሉ ሲባል የእነዚህን አካላት መብት ቀጥታ የሚጎዱ በመሆኑ በዓለም አቀፍ ክርክሮች ላይ የሚከራከሩ የራሱ መንግስትን ጨምሮ ማለት ነው የኢትዮጵያን ነጋዴዎች ወይም ኢትዮጵያ ውስጥ ንብረት ያላቸው ሌሎች ኢንቨስተሮችና የቢዝነሶች በአግባቡ መከራከር ይገባቸዋል ማለት ነው። Satan and water.
dance channel meru go gata za umbana kizera isoro rikabari rerire umbana
ከጋቢና ጋር ናችሁ ከአሜሪካ ድምጽ ራዲዮም ነው ወደ እናንተ እየቀረበ ያለው። በመቀጠል ወደ አምቡና ቀናለን። ሶስት የአምቡ ከተማ ወጣቶች ያድኔ የደረቅ ቆሻሻ ማንሳት አገልግሎት የሚል ማህበር አቋቁመው ውጤታማ እየሆኑ መሆናቸውን ይናገራሉ። ናኩር መልካ
ስሜ ታምራት ደለለው ባላለው የምኖረው አምቦ ከተማ ውስጥ 02 ቀበሌ ውስጥ ነው የምኖረው። በአውቶ መካኒክ ነው የተመረኩት። አሁን የምሰራው ደረቅ ቆሻሻ በማንሳት አገልግሎት ላይ ነው።
እኔ ስሜ ሄኖክ ይባላል። አዋሳ ዩኒቨርሲቲ የኮምፒውተር ሳይንስ ምሩቅ ነኝ። አሁን ታምራት እንዳለው በደረቅ ቆሻሻ ማስወገጃ አገልግሎት እየሰጠን ነው በከተማ ውስጥ።
ጥሩ። ምን ያህል ደንበኞች አላችሁ በአሁኑ ሰዓት? የደንበኞቹ ሁኔታስ ምን ይመስላል? ስለ ቆሻሻ ግንዛቤ ያላችሁ ቆሻሻውን ስታነሱ እናንተ የሚያስፈልገውን ትብብር ያደርጋሉ?
አዎ፣ ያሉን ደንበኞች 500 ያህል ነው። እንግዲህ ከስር እየጨመርን እንሄዳለን።
ለምን ያህል ጊዜ ነው የምታስከፍሏቸው?
እኛ በወር 30 ብር እናስከፍላለን። እኛ ደግሞ በየሳምንቱ ኤደን ያለውን ቆሻሻ እናነሳለን።
ለምን ነው የምታስከፍሏቸው?
እኛ በመኪና ነው ተከራይተን ነው አገልግሎት የምንሰጠው ማለት ነው። እና ደንበኞቻችንንም ያልናቸውን ሁሉ እየተገበሩ አሉ። እንግዲህ በሂደት ደግሞ መስተካከል ያለባቸው ነገሮች ደግሞ ያስተካክላሉ ብለን እንገምታለን።
ሄኖክ እንዴት ነው ወደዚህ ስራ መግባት የቻልከው? ወደዚህ ስራ ስትገባስ ያጋጠሙ ተግዳሮቶች የሉም ወይ? ወደዚህ ስራ እንድትገቡ ያደረጋችሁ መሰረታዊ ነገርስ ምንድነው?
ወደዚህ ስራ ስንገባ አንደኛ ማንም ሰው ስራ ሲፈጠር ወይንም ስራ ዓለም ውስጥ ሲገባ ከችግር ነው የሚነሳው። ፕሮብሌም ለምንም ነገር መነሻ ስለሚሆን የኛው ችግር ስናይ በከተማችን ውስጥ ሰው ቆሻሻ ንጹህ መሆን ይፈልጋል፣ ከተማው እንዲነጻለት ይፈልጋል። ግን ቆሻሻውን የት እንደሚጥል ደግሞ አያውቅም። ለዚህ መንገድ ደግሞ ምን አሰብንኛ እነዚህ ሰዎች ችግራቸውን ብንቀርፍላቸው እኛም ተጠቃሚ እንሆናለን፣ ከተማችንም ይጸዳል፣ ሰውም ያርፋል የሚል ሐሳብ ይዘን ከታምራት ጋር ብዙ ጊዜ እና ከብዙ ሰዎች ጋር ተወያየን። ከዛን ሶስት ሆነን ይሄን ስራ ለምን አንጀምርም ብለን ስንነሳ ዳለው መኪና ያስፈልገናል፣ ምክንያቱም ይጣልበት ቆሻሻ በጣም ሩቅ ነው። ያንን ስናስብ ከባድ ስለሚሆን መኪና ያስፈልጋል። መኪና እንደምንም ብለን ከሰው አገኘን። ያንን ከጀመርን በኋላ ወደ ሰዎች ሄድን። አሁን ከሐዋሳ ዩኒቨርሲቲ ተመርቄ እኔ ወደዚህ ስራ ስገባ ብዙዎች ኮሜንት ያነሳሉ፣ ለምን በተመረክበት አሰራም የሚሉ ሐሳብ ይነሳል። በዛ መስራትም በጣም ጥሩ ነው፣ ግን ሰው በጣም ውስጡ ባለው ነገርና ችግር እየፈታው ነው የሆነ በዚህ ከተማ ላይ አስተዋጽኦ እያደረኩ ነው የሚል ስሜት ሲስተማን ደግሞ የተሻለ ስለምንሰራ በዚህ ስራ ላይ እንድንሳተፍ በጣም ድፍረት ሆኗል። ከዛን ይሄው እንዳየው በመኪና በጣም ቆሻሻ እየሰበሰብን እየሰራን ያለ ነው ማለት ነው።
ታምራት ቀደም ስናወራ ቆሻሻ የማንሳት ስራው ላይ እንድገባ ያደረገኝ አንድ ነገር አለ ብለኝ ነበር። ምንድነው ያ ነገር?
ያ ነገር እንድንገባ ያደረገን ከአካባቢያችን ወይም ደግሞ ከቤተሰብ አንጻር ነው። ምንድነው እሱም ቤት ውስጥ ቆሻሻ ከመከመሩ የተነሳ አንደኛ ለአልሆነ በሽታ ለተለያየ በሽታ እየተጋለጡ ባሉበት እሱንም የተሰበሰበውን ራሱ በሶስት ወር በአራት ወር የተሰበሰበውን ራሱ ለመጣል ራሱ አስቸጋሪ ነው። ሰውም አይገኝም። ሌላ ደግሞ ጋሪም ቢገኝ እንኳን ያ ጋሪ ኦቨር ሂሳብ ነው የሚጠይቀው። ጋሪም ደግሞ ከኛ ቤት ወሰደ እንጂ የት እንደሚጣል ራሱ አይታወቅም። አንደኛ ከኛ ቤት ወስዶ ወይም ጓሯችን ሊጥል ይችላል፣ ወይም ደግሞ መንገድ ላይ ሊጥል ይችላል፣ ወይም ደግሞ እዚሁ ሰፈር ውስጥ ሊጥል ይችላል። ብዙ አይርቅም ማለት ነው። ከዚህ አንጻር ነው ለቤተሰብም ይሆናል ለኛም እንጠቀማለን ለከተማውም ይጠቀማል በሚል አንጻር ነው የጀመረው።
ተጀምራችሁ አንድ ወር እንደሆነ ቀድማችሁ ነግራችሁኛልና እስካሁን ባለው ሂደት ምን አይነት ፈተናዎች አሉ በስራው ውስጥ?
ይሄንን ከመመለሴ በፊት ታምራት አሁን ባነሳው ሐሳብ ላይ በጣም ድፍረትና እንድንነሳሳ ያደረገ ፕራክቲካል ክርስቲያኒቲ የሚባል በጎ አድራጎት ቲም አለና በዛ ቲም ላይ ከተማን ሶስት ያስደተን ነበር። ሶስቴ ከተማን ስናጸዳ ህዝቡ ቆሻሻ ያመጣ ይጥልብናል አስፋልት ላይ፣ ከቤቱ ያመጣ ሽንኩርት እናገኛለን አስፋልት ላይ። እና በጣም ይሄ ቻሌንጅ ያደረገን አንደኛ ተማሪዎች ነን ተሰብስበን አንድ ላይ ምናጸዳው ይሄኛው ሁሉ ምንድነው ምክንያት ሲባል ሰው ምን ጥልበት የለንም የሚል ምክንያት አነሳ። ሲያነሳ ይሄንን አውርተንበት ነው ወደዚህ ስራ የገባነው። ልክ ስንገባ ደግሞ በጣም ተግዳሮት ያለብን ምንድነው ሰው ይደረቅ ቆሻሻና ፈሳሽ ቆሻሻ ስለሚበዛ አንደኛ ለጤናም ጥሩ አይደለም፣ ሁለተኛ አሁን ግሎቦች ጓንቶች ምናምን ብዙ ያገኘን አሁን የተወሰነ ካልኩ ቲም ከፕራክቲካል ክርስቲያኒቲ ሰጥተው
ሰጥቶናል ግን አሁን እሱ ሲያልቅ ደግሞ እነሱም ይላቸው ለዚህ መጠቀም ስለማንችል ግሎቦች ምናምን ይሉንም እሱ ደግሞ ካልተጠቀምን ጤና ላይ ችግር አለው ሌላኛው ደግሞ ተውን ሄደን በየቆሻሻው ስናነሳ ግንዛቤ ስለሌለው አንዳንዱ አልቀረባችሁም ብሎ የሚያለቅጥ ይኖራል ተርታችሁ ሞታችኋል ነገ ታቆማላችሁ ይላል ህዝቡ ላይ ማንፈርደው ከዚህ በፊት ይሄው መተናል ብለው ብር ያስከፈሉ የሚጠፉ ብዙ ሰዎች አሉ ይሄንን ብዙ እምነት እንድናጣ እንኳን አድርጎናል አሁን ራሱ 500 ደንበኞች ሲኖሩን በጣም ቻሌንጅ ነው ለኛ ግን አሁን ሰው ሲያይ የለመደ የመጣ ነው ሌላኛው ደግሞ ስቲከር ለጥፈን ነው በር ላይ በራቸው ላይ ኖሩም እነሱ አልኖሩም ቆሻሻ ያነሳል ምን ይደው አሁን ሌላው ቻሌንጃችን ምንድነው እንደዚህ መከፈል የማይፈልግ በራቸው ላይ ያስቀምጣል የሚከፍሉ ሰዎች ላይ በር ላይ ያኔ ከዛ ቤት እኛ ጋር ምንድነው ሁሌ ስናነሳ ድካም ነው የሚሆነው ሰውም አንደኛ ከዚህ አይነት ስራ ቢቆጠብ በጣም መልካም ነው ቢተባበረን መልካም ነው ላለው
አላማችሁስ ከምንድነው
ይሄ ቆሻሻውን ዝም ብሎ እዛ ሄዶ ከመከማች ኮምፖስት ቢሆን አንደኛ ላሶ አደሩ ግብአት ለምን አንሆነ ሌላው ደግሞ ይሄ ላስኪቶ አለ አይላንዶች አሉ ይሄ አይላንድ ደግሞ ሪሳይክል ወደ ማረግ ለሌላ አገልግሎት መስጠት እንዲሆን ማረግ ነው አላማችን ማለት ነው ወደፊት በዚህ ቆሻሻ ራሱ ብዙ ነገር መስራት ይቻላል እኛ ግባችን ዛሬ ሰብስበን የለት ሳይሆን ነገ ትልቅ ቦታ ለማድረስ ነው እዚሁ ከተማው ላይ ማለት ነው ብዙዎችን የሚያቀፍ አገልግሎት ለመስጠት
ከእናንተ ምንድነው የሚማሩት ወጣቶች ሌሎች
ከኛ ያው እንደምታዩ ሰው ትልቅ ነገር ከመጠበቁ የተነሳ ነው ትልቅ ደረጃ ማይደርሰው እና ትልቅ ማሰብ ጥሩ ነው ግን ከትንሽ ነው የሚጀመረው 10 ለመድረስ ከአንድ ተብሎ እንደሚጀመር ማለት ነው እያንዳንዱ ሰው ያለውን በአከባቢው ያለውን ችግር አይቶ ያለውን የጎደለ ነገር አይቶ ቤቱ ጓደኞቹ ጋር እንደ ከተማ ቢያይ ብዙ አይነት የሥራ እድል እንዳለ ይታየናል ለዚህ ሥራ ሳንነቅ ወደ ሥራ ብንሄድ ትልቅ ደረጃ እንደርሳለን ያኔ ሁሉም ሰው ለሥራ ያለው አክብሮት በጣም ጥሩ ይሆናል ማለት ነው ለዚህ ሁሉም ሥራ ባይነቅ መልካም ነው ወደ ሥራ ይግባላል
አወሳኝ አላማ ሥራ ደግሞ አለማናቅ ምን የትኛውም ሥራ ይሁን ትንሽም ትልቅም ይሁን ባሬላ መሸከም ኢስትሮም መጥረግም መኪናም ማጠብም ለምን አይሆን ወጣቱ አመለካከቱ መቀየር አለበት ወጣቶቻችን በተለይ ደግሞ ከዩኒቨርሲቲ ተመርቆ ማስተዋቂያ ማስተዳደር ብቻ ሳይሆን እስቲ ምንድነው አከባቢ መስራት መፍጠር የምችለው ነገር ብሎ ቢፈጥሩ መልካም ይመስለኛል
ታምራትና ሄኖክ አባት እንደሆኑ ነው የሰማሁትና ስሙትን ይንገሩኝ ባሁን ሰዓት ልጆቹ በሚሰሩ ስራ ምን ያህል ደስተኛ ነው?
እሺ እኔ ደለለው ምን እከባላለሁ? እነኚህ ልጆች ከልጅነታቸው ጀምሮ የኛን ምክር ሐሳብ ሁሉ እየተቀበሉ የሚሄዱ ናቸው በተመስጣቸው ሰክሰስ ሆነው በዩኒቨርሲቲ ደረጃ በዲፕሎም ደረጃ እየጨረሱ አሉ። ከጨረሱ በኋላ እንደምታው እንግዲህ ወዳው ድድሮ ስራ ማግኘት ትንሽ ስለሚከብድ ሁኔታዎችን አጥንተው የደረቀ ቆሻሻ ማንሳት ከቤተሰብ ጀምሮ ራዕዩን አመጡ። ራዩ ላይ ዲስከስ አደረን እንደ ቤተሰብ ከተለመደው ልምድ ወጣ ያለ ተሻለ ይሄን ስራ ጀምሮታል ያው ስራውን በደስተኝነት ነው ጀመሩት እንዳንድ ቻሌንጆች ቢኖሩም ይሄንን ያቀርባሉ ዲስከስ እናረጋለን ዛሬ የገጠመንም ነገ ደግሞ ስለፈታበትን ምንሶሎ ያመቻቸን ስራውን እየቀጠሉ ነው አለ ማለት
በጣም ነው ማመሰግነው መልካም እድልክናችሁ ማለት ፈልጋለሁ በርቱ
ናኮሩን ለቀደመው ዘገባና መሰግናለን በቀጣይ ካንድ የፎቶግራፍ ባለሙያ ጋር እንተዋወቃለን የፎቶግራፍ ባለሙያው ዳዊት ጥበቡ ነው ዳዊት ነዋሪነቱ በካናዳ ቶሮንቶ ነው በቶሮንቶ ጎዳናዎች ላይ በሚዘዋወርበት ወቅት የሚያገኛቸውን ከተለያዩ የዓለም ክፍሎች የመጡ መንገደኞች ያናገረ ታሪካቸውን ከትቦ ከፎቶግራፍ ጋር በማቀዳጀት ጉዞ ስቶሪስ በመባል የሚታወቅ የፎቶ ድረገጽ ላይ ያሳያል ከኤደን ገረሞ ጋር አጭር ቆይታ ይኖራቸዋል
ሳደግ ጠበቃ ሆናለሁ ነበር የሚለው ያደገ ሲመጣ ግን ይሄ ህልሙ ተቀይሮ ወደ ስነ ጽሁፍና ፎቶግራፍ ጥበብ እንዳደላ ይናገራል የጋዜጠኝነትና የኮሙኒኬሽን ትምህርት በሐዋሳ ዩኒቨርሲቲ በሚወስድበት ወቅት በትርፍ ጊዜው በፎቶ ቤት ተቀጥሮ ፎቶግራፍ ማንሳት የጀመረው የዛሬ እንግዳዬ ዳዊት ጥበቡ ተመርቆ ከዩኒቨርሲቲ ከወጣ በኋላም በጋዜጠኝነት እየሰራ የመጀመሪያ ካሜራውን ኒከን ዲ 3200 በ8000 ብር ለመግዛት ጥቂት ወራት ገንዘብ አጠራቅሟል። ካሜራውን ያዘ ሰሞኑን ሁሉ ነገር ያነሳ እንደነበር ያስታውሳል። በማህበራዊ ድረገጾች ላይ ያገኛቸው የፎቶግራፍ ወዳጆቹም ጋር በአካል እየተገናኙ በህብረት ፎቶግራፍ ማንሳታቸውና መተቻቸታቸው ለተሻለ ስራ እረድቶኛል ይላል።
ፌስቡክ እና እንደዚህ በሶሻል ሚዲያ ምን እንደናኝ ፎቶግራፈሮች እስበርስ የተገናኘን ሙያችንን ለማሳደግ አብረን የምንሰራበት ነገር ተፈጠረና ያ በጣም ረድቶኛልና ምክንያት ነውና ወደ ደቡብ በመሄድ ሪፍት ቫሊ ሌኮችን በማንሳት እስከ አዋሳ ድረስ በፎቶግራፊ ዲቪዥንም 2014 ላይ አዘጋጅተን ነበረ።
በዚህ የፎቶግራፍ ቡድን በኩል የተዋወቃት አንዲት ዝነኛ ኢትዮጵያዊት የፎቶግራፍ ባለሙያ የፎቶግራፍ ጥበብን በጥልቀት እንዲገነዘብ እንደረዳችውም ይናገራል።
ፎቶግራፍ ትምህርት ቤት አልገባሁም። በጣም ፎቶግራፊ የሳይ ላይ በጣም ተጽዕኖ ፈጣብኛለች የማም ነው። አይዳሙን ለምትባል ፎቶግራፈር አለች ኢትዮጵያ። ከሷ ጋር በጣም ተቀራርበን ብዙ ነገሮችን አስተምራኛለች። እሷ ላሊበላ ጎንደር ሄደናል እና ስራዎቻችንን እንልክላታለን። መገሰጥ ነው የሚባለው፣ ትገጽናለች። ጥሩ ከሰራን ጥሩ የሰራንበትን ምክንያት፣ ጥሩ ካልሆነ ደግሞ ጥሩ ያለበትን ምክንያት ትነግረናለች። በተዘዋዋሪ እየተማርን ነው ማለት ነው፣ ጥሩ ፎቶግራፍ ምን ይሆናል የሚለውን ነገር። ከዛ ከእሷ ጋር እሷ ስትሰራ አብረን እሷን እናግዛለን። አብረን በመዋላችን እና አብረን ብዙ ጊዜ በማሳለፋችን ብዙ ነገር እንድማር አድርጎኛል። ከዛ በተጨማሪ ደግሞ ዓለም አቀፍ ፎቶግራፈሮች ይመጡ፣ እኛ ከእነሱ ጋር እየሰራን ከእነሱ በጣም ብዙ ነገሮች ተምረናል ማለት ነው። እና በዛ ነው እያደገ የመጣው።
ፎቶግራፍ ለማንሳት በሚጓዝባቸው የኢትዮጵያ ክፍሎች ውስጥ ታሪካቸው ያልተነገረላቸው ብዙ የቱሪዝም መዳረሻዎች ሊሆኑ የሚችሉ ቦታዎችን ያስተዋለው ዳዊት ጉዞ በሚል ርዕስ የዝዋይ ገዳማትን ታሪክ በፎቶ የመዘገብ ስራ ጀመረ።
እንደ ኢትዮጵያዊ በጣም ብዙ ታሪክ፣ በጣም ብዙ ቅርሶች፣ በጣም ብዙ ቱሪስቶች ያሉ ህዝቦች ነን እና ያንን በደንብ ማውራትና ለዓለም ማሳወቅ እፈልጋለሁ። የጉዞ ፕሮጀክት የሚለው እና 2015 ላይ ዝዋይ ላይ አንደኛው ሀይቅ ላይ 5 ደሴቶች አሉ። ከ1162 ዓመት በፊት ሰው መኖር ይጀምር ነበር እዛ እና በዚህ ነው የምጀምረው። በቃ ይህ ነገር መታተም አለበት፣ ይሄ ቦታ በደንብ መታወቅ አለበት ጊዜ ወሰንኩኝ፣ የዛን ጊዜ ማለት ነው። ከዛ በኋላ በደንብ ተዘጋጅተን ወንድሜ የነበረ እሱም ጋር አንድ ላይ ሄደን አነሳን። ሰዎች ከኢንተርቪው ያደረግኩኝ እና ጉዞ 165 በሚል ጉዞ 165 የተባለበት ደግሞ ከአዲስ አበባ 165 ኪሎ ሜትር ስለሆነ 165 ኪሎ ሜትር ተጉዘን የምናገኘው ስራ በሚል ይህንን መጽሐፍ አዘጋጀው ማለት ነው። 80% ስለ ዝዋይ ያወራና ከዝዋይ ጀምሮ አብያታ፣ ሳላ፣ ላንጋኖ፣ አዋሳ፣ አባያና ጫሙን ብሔራዊ ፓርኮቹን እነሱን ፊቸር አድርጌያለሁ። ከ200 በላይ ፎቶዎች አሉት። ፈተና ነው ብዬ የማስበው የነበረው መጽሐፉን ማሳተም ነበረ። ከባህልና ቱሪዝም ጋር አንድ ላይ በመሆን ለማሳተም ጥረት አድርጌያለሁኝ። ብዙ ገፍቼ ሄጄ ነበረ እና ከእነሱ ጋር ለመስራት አልተቻለም። የተለያዩ ምክንያቶችን ወስዷል። ብቻ ያው ድጋፍ አልሰጡኝም እና በራሴ ነው መጽሐፉን ያሳተምኩት። ሰራራቸው በጣም መስተካከል አለብኝ ለወደፊቱ ማለት ነው።
ከመጽሐፉ ህትመት በኋላም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ስር በመሆን መጽሐፉን በፓሪስ አሳይቶና ለጥናትና ለምርምር እንዲሆን ማበርከቱን ነግሮኛል። በአሜሪካን ሀገር በዋሽንግተን ዲሲ ኮንግረስ ላይብረሪም እንዲሁ በስጦታ መጽሐፉን አበርክቷል። በግሪክ ሀገርም ስራዎቹን በብላንኮ ጋለሪ በተደጋጋሚ አሳይቷል። በስደት ህይወቱን በካናዳ ከጀመረ በኋላ ብቸኝነቱን በካሜራ በኩል እንዳሸነፈ የሚናገረው ዳዊት በቶሮንቶ ጎዳናዎች ላይ ወደ ስራ ሲሄድና ሲመለስ የሚያገኛቸውን የልዩ ልዩ አገር ዜጎች እያስፈቀደ ታሪካቸውን እየጠየቀ ከፎቶግራፍ ጋር በማቀናጀት ጉዞ ስቶሪስ ብሎ ሰዎች ታሪካቸውን የሚያካፍሉበት መድረክ ከፍቷል።
ከድሮ ጀምሮ የምከተለው ሂማንስ ኦፍ ኒውዮርክ የሚል የፎቶግራፊ ፕሮጀክት ነበረ እና ሂማንስ ኦፍ ኒውዮርክ ምንድነው የሚያደርገው? የተለያዩ ሰዎች መንገድ ላይ እያቆመ ፎቶግራፋቸውን እያነሳ ከነዛ ሰዎች ዩኒክ የሆነ ታሪክ እያወጣ ይጽፋል። እና ያንን ነገር ቶሮንቶ ላይ ለምንድን ነው የማልሰራው? የጉዞ ታሪኮች ጉዞ ስቶሪስ የሚለው ነገር ላይ ወሰንኩኝ። እና ያው ሁልጊዜ ካሜራ አለኝ እጄ ላይ፣ ሰው እንደዚ አይነት ስራዎችን መስራት ጀመርኩኝ። ከዛ አንድ እየተባለ ሁለት ከብዙ ሀገር ሰው ለመጎብኘትም ለመኖርም የሚመጣበት ሀገር ስለሆነ ከነዛ በጣም ብዙ የምንማረው ነገር ይኖራል። ብዙ ጓደኛ የለኝም እዚህ፣ ከቤተሰብ ርቄ ነው የምኖረው እና በየቀኑ ይህን ነገር ማድረጌ ለእኔ ራሱ ሁልጊዜም ቢሆን የምሰራው ነገር አለ። ሁልጊዜም ቢሆን ያ ሰው ለእኔ የሚያስተምረኝ ነገር ይኖራል፣ ከዛ ከሚነግረኝ ሰው ታሪክ ማለት ነው። 2019 በቃ ይህን ነገር ማድረግ አለብኝ ብዬ አቀድኩኝ። ከዛ ጊዜ ጀምሮ 200 የሚደርሱ ፎቶዎችን ሼር አድርጌያለሁ። ከእያንዳንዱ ታሪክ በጣም ከሁሉም የምትማሪው ብዙ ነገር ይኖራል። እንደ ውጣ ውረዳችን እና ውስጣችን እንዳለው ነገር ትምህርቱም ይለያያል።
ለወደፊት የጉዞ ስታርሲንግ ገጽ የማዳበርና እንዲሁም የኢትዮጵያ የቱሪዝም መዳረሻዎችን በፎቶግራፍ ያስደገፉ በመጽሐፍ በማሳተም ለዓለም የማስተዋወቅ እቅድ ያለው የፎቶግራፍ ባለሙያው ዳዊት በቅርቡ የሚወጣ በሰሜን ኢትዮጵያ ውስጥ ካሉት የቱሪዝም መዳረሻዎች አንዱ ላይ ያተኮረ የጉዞ መጽሐፍ ለህትመት ለማብቃት እየሰራ መሆኑን ነግሮኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው።
ዛሬም አብራችሁን ስለነበራችሁ እጅግ እናመሰግናለን አድማጮች። የነገ ሰው ይበላል። Told they know, like a clean, I guess you never mind, you know.